ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? የሰኞ ምሽት ህዳር 19 2015 ዓ.ም ተመረጥ የጋቢና ቪ መስተናዶ ካውንስል ጀምሮ ወደ እናንተ መድረሱን ይቀጥላል። ለምሽቱ ከያዝናችሁ ዘገባዎች ውስጥ ጥቂቶቹን እናስተዋውቃችሁ። በድሬዳዋ ከተማ የሚሰሩ የጋሪ ባለንብረቶች የድሬዳዋ ከተማ አስተዳደር የትራንስፖርት አገልግሎት እንዳንሰጥ እየከለከለን ነው ሲሉ ቅሬታ አቅርበዋል።
ስልሳ ጋሪ ኤምዮን ሰበሰቡና እንትን አስገቡ መምሪያ አስገቡብኝ ምንድነው ስንላቸው የሆና ምን ማከር ነገር አለ ነው ያሉ። እሺ ብለን እዛደረን ስንሄድ ፈረሶቻቸውን ይዛችሁ ሁጡ ነው የተባልነው።
የባለ ጋሪዎቹን ቅሬታ እንዲሁም ደግሞ የከተማ አስተዳደሩን ምላሽ ይዘናል። በምሽቱ አበይ ጉዳይ አድርገነው የምንቀጥል ይሆናል። የዓለም ዋንጫና እንዲሁም ደግሞ ሌሎች ስፖርት ነክ ጉዳዮችና ሌሎች ጥንቅሮችንም ይዘናል። ኤደን ገረመው መርሃ ግብሩን የመራው ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምጽ ዘጋቢዎች እንዲሁም ደግሞ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። በድሬዳዋ ከተማ የሚሰሩ የጋሪ ባለንብረቶች የድሬዳዋ አስተዳደር የትራንስፖርት አገልግሎት እንዳንሰጥ እየከለከለን ነው ሲሉ ቅሬታ አቀረቡ። ከ60 በላይ ጋሪዎች ምክንያቱም ባላወቁት ምክንያት መታሰራቸውና ሌሎችም በነጻነት ለመስራት ፍርሃት እንዳደረባቸውም ገልጸዋል። በዚህ የተነሳም ቤተሰብ ለማስተዳደር እየተቸገረን ነው ሲሉ የደረሰባቸውን ጉዳት አመላክተዋል። አስተዳደሩ ፖሊስ ግን በጋሪዎች የተነሳ ታዳጊዎች በተደጋጋሚ የትራፊክ አደጋ እየደረሰባቸው እንደሆነና የአስፋልት መንገዶችም በፋንድያ እየቆሸሹ በመሆናቸው ይህንን እርምጃ ሊወስድ ችያለው ብሏል። በተጠቀሱት ጥፋቶች የተያዙ ጋሪዎችም ከሞላ ጎደል ሁሉም ተለቀዋል ሲል አስተውቋል። አዲስ ቸኮል በዚህ ዙሪያ ያሰናዳው ዘገባ ቀጥሎ ይቀርባል።
አቶ አሸናፊ ድንሳ ይባላሉ። ለ42 ዓመታት በጋሪ አሽከርካሪነት የሰሩት የ11 ልጆች አባቱ አቶ አሸናፊ በመስራት ሂደት ላይ ያለው የጋሪ ባለንብረቶች ማህበር ሊቀመንበር ናቸው። ከሁለት ሳምንት በላይ 60 የሚሆኑ ጋሪዎች በትራፊክ ተይዘው እንደሚገኙና ሌሎች ባለጋሪዎችም ለመስራት ስጋት ውስጥ መሆናቸውን ይናገራሉ።
60 ጋሪ የሚሆን ሰበሰቡና እንትን አስገቡ መምሪያ አስገቡብኝ ምንድነው ስንላቸው የሆና ምን ማከር ነገር አለ ነው ያሉ። እሺ ብለን እዛደረን ስንሄድ ፈረሶቻቸውን ይዛችሁ ሁጡ ነው የተባልነው። ለምሳሌ እኔ 11 ቤተሰብ ነው የሚያስተዳድረው። ይሄ ቤተሰባችን 15 ቀን በላይ 20 ቀን ሙሉ ጋሪያችን ታስሮ ነው ያለው።
በድሬዳዋ ትራፊክ መብሪያ የግንዛቤ ማስጨበጥና ማስፋፋት ቡድን መሪ የሆኑት ኢንስፔክተር ጌትነት ዳባ ግን ባለጋሪዎቹ ተደጋጋሚ ትራፊክ ሕግ ጥሰቶች በመፈጸማቸው የተያዘ እንደነበር ይናገራሉ።
አንደኛ በትራፊክ ፍሰቱ ላይ ከፍተኛ ጫና እየፈጠሩ እንደሆነና ከከተማውም ጽዳት አንጻር እጅግ በጣም እያበላሹ፣ ያም ብቻ አይደለም፣ በተለይ በተደራራቢ ወይም በተደጋጋሚ በሚባል ደረጃ በጋሪ አሽከርካሪዎች የሚደርስ የትራፊክ አደጋ ከቀን ወደ ቀን እየጨመረ የመጣበት ሁኔታ ነበር የነበረው። አብዛኞቹ የጋሪ አሽከርካሪዎች እጅግ በጣም እድሜያቸው ለአቅመ ስራ ያልደረሱና በጣም ህጻናቶች ናቸው።
ኢንስፔክተር ጋይትነት በአሁኑ ሰዓትም ከባለጋሪዎቹ ጋር ውይይት በማድረግ አብዛኞቹ ጋሪዎች መለቀቃቸውን ይናገራሉ።
በጊዜያዊ መፍትሄው ምንድን ነው የተደረገው? በዋና ዋና መንገዶች ላይ እንዳይገቡ ብሎም ደግሞ ለህጻናት እነኝን ጋሪዎች እንዳይሰጡ መስማማት ላይ ስለተደረሰ እሱን ቃል ገብተው ጋሪያቸው ኦልሞስት አብዛኞቹ ማለት ይቻላል ተለቀው ወደ ስራቸው ገብተዋል።
የሚቀርቡባቸውን ወቀሳዎች ያላስተባበሩት አቶ አሸናፊ ዲንሳ ለዚህ መፍትሄው ያለው በመንግስት እጅ ነው ይላሉ።
እነዚያን ልጆች ማስቆም ያለባቸው እነሱ ናቸው። ታንድያውንም ደግሞ አንድ ህግ ማውጣት ነው፣ አንድ ደንብ ማውጣት ነው። ጥረጉ እንኳን ውለዱና ጥረጉና ስሩ ቢባል እንኳን ጥሩ ነው። የሆነ ከረጢት ደግሞ አዘጋጅ ተዘጋጁ ብሉን ጥሩ ነው።
1998 ዓመተ ምህረት ላይ ድሬዳዋን በመታት ጎርፍ ክፉኛ ተጎድቶ የነበረው የድሬዳዋ ትራንስፖርት ባለስልጣን መስሪያ ቤት በጎርፍ ሲጥለቀለቅ ከቀዳማዊ ኃይለስላሴ ዘመን ጀምሮ የነበረው የባለጋሪዎቹ ፋይል መውደሙን የሚናገሩት አቶ አሸናፊ የመንጃ ፈቃድም ሆነ የመለያ ታርጋ የሚሰጣቸው የመንግስት አካል አለመኖሩን በቅሬታ ያቀርባሉ።
ትራንስፖርት ሄደን ማንጃ ስጡን ብለናቸዋል። ማንጃ አንሰጥም ነው ያሉ። አው ታርጋም ደግሞ እነሱ ናቸው የሚሰጡት እንጂ እኛ ታርጋ መውሰድ አንችልም። ታርጋ ስጡን ነው ያልናቸው።
ኢንስፔክተር ጌትነት ዳባም የቀረበውን ወቀሳ ትክክለኛነት ያረጋግጣሉ። ሆኖም በቅርቡ ጋሪን ጨምሮ የባለ 3 እግርና ባለ 4 እግር የትራንስፖርት አገልግሎት ሰጪ ተሽከርካሪዎችን አስተዳደርና አሰራር በተመለከተ ይወጣል ተብሎ የሚጠበቀው መመሪያ የባለ ጋሪዎችን ጥያቄ መልሳል ብለው እንደሚጠብቁ ኢንስፔክተር ጌትነት ዳባ ያስረዳሉ።
ትራንስፖርት ጦስ ሊጋብ በሚችል መልኩ ጥናት አጥንቶ ምላሽ የሚሰጥ አንድ ግብራኤል ተቋቁሟል። ከተለያዩ ባለድርሻ አካላቶች ያ ግብራኤል የጋሪንም ጨምሮ ነው የሚያጠናው። ከጥናት ውጤቱ በኋላ በማን ይተዳደር እንዴት ይተዳደርና የትኛውን ቦታ ለጋሪ ክፍት እናድርግ በሚል ውሳኔ ይሰጥበታል። የዛን ሰዓት የጋሪዎችም ምላሽ ያገኛል።
የፈረስ ጋሪ በሀገራችን የከተማ ውስጥ ትራንስፖርት አገልግሎት በመስጠት ግንባር ቀደም ነው። ሆኖም በ1960ዎቹ በአዲስ አበባ ምንም አይነት አገልግሎት እንዳይሰጥ የታገደው ጋሪ በድሬዳዋ ግን ለበርካታ አስርት ዓመታት ከፔዦ ታክሲዎች ጎን ለጎን የሰውና ቁሳቁስ ማጓጓዝ አገልግሎት ሲሰጥ ቆይቷል። ድሬዳዋም ስሟ ሲነሳ ጋሪዎች አማብረው ሲነሱ ኖረዋል። የድሬዳዋ አስተዳደርም ለፈረስ ጋሪ በአደባባይ ሐውልት በማቆም በሀገሪቱ ብቸኛ ከተማ ነች። በድሬዳዋ ጋሪዎች የቀድሞውን ያህል ተጽዕኖ ፈጣሪ ሆኖ መቀጠል ባይችሉም 15,000 ገደማ ከሚሆኑት ባጃጆች መካከል አሁንም እየሰሩ ያሉ ከ350 በላይ ባለጋሪዎች አሉ። አሁንም ድረስ ህዝቡ ይፈልገናል፣ ተሽከርካሪዎች በማይገቡባቸው ቦታዎች ጭምር እየገባን አገልግሎት መስጠታችንን እንቀጥላለን ሲሉ ባለጋሪው አቶ ሸናፊ ደንሳ ይናገራሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
የጋቢና ቪ መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን መታየቱን ይቀጥላል። ከኛ ጋር ስለሆናችሁ አብዝተን እናመሰግናለን። በአሁኑ ወቅት የኢትዮጵያ ብሔራዊ ቡድንን የሚያሰለጥኑት አሰልጣኝ ውበቱ አባተ ለኢትዮጵያ የእግር ኳስ አፍቃሪያን አዲስ ሰው አይደሉም። ኢትዮጵያ ቡና፣ ደደቢትና አዳማ ከተማን የመሰሉ የሀገር ውስጥ ክለቦችን ለውጤት ያበቁም አሰልጣኝ ናቸው። አሰልጣኝ ውበቱ የኳታሩን ዓለም ዋንጫ አስመልክተን በተያያዥ ጉዳዮች ላይ ከሰሞኑ አነጋግረናቸው ነበር። ሀብታሙ ስዩም ነው ያነጋገራቸው። ቀጥሎ ይቀርባል።
እየተካሄደ ያለው የዓለም ዋንጫ እንግዲህ የተጠበቁና ያልተጠበቁ ውጤቶች እየተመዘገቡበት እንደሆነ እየታየ ነው። በእርሶ እይታ ያልገመቱት ውጤት የሚሉት አለ ይሆን?
ከተጀመረ ጥቂት ቀን ቢሆኑም በሰኑ ጨዋታዎች ተደርገዋል እና ከሳውዲ አረቢያ እና አርጀንቲና ጨዋታ ብንነሳው ለሁለቱ ቡድኖች ዓለም አቀፍ ስፖርት ቤተሰብ የሚሰጠው ግምት አለ። እኛን ጨምሮ አርጀንቲና ቅድመ ግምት ሁላችንም ሰጠን ነበር እና ያው የሁላችንም ግምት ስፖርሽ ያደረገ ውጤት ነው ያየ ነው። በውጤቱ ብቻ ሳይሆን በጨዋታም ጥሩ ነበሩ። ያ እንግዲህ ዓለምን አስገርሟል ብዬ አስባለሁ። የእግር ኳስ አንዱ ነው። ሁለተኛው የጃፓን እና የጀርመንም ጨዋታ እንደዚህ ትልቁን ግምት ሰጥተን የነበረው የዓለም ሻምፒዮኗ ጀርመን ነው እና ጀርመን በዛ ጨዋታ ተሸንፋ መውጣቷም እንደዚሁ ያልተጠበቀ ክስተት ነው እና እንግዲህ ከወዲሁ በደረጃ ዝቅተኛ ግምት የሚሰጣቸው ቡድኖች የተጠበቀ ውጤት ያስመዘገቡበት የዓለም ዋንጫ ሆኖ ነው እያየ ነው ያለ ነው።
አሰልጣኙ ውበቱ እንግዲህ በኳታሩ የዓለም ዋንጫ ዘንድሮ 5 የአፍሪካ ሀገራት ተሳታፊ ናቸው። እኔና እርስዎ ይህንን ቃለ ምልልስ በምንቀርጽበት ሰዓት 2 የአፍሪካ ሀገራት ተሸንፈዋል፣ 2ቱ ደግሞ አቻ ወጥተዋል። የጋና ጨዋታ ዛሬ ከሰዓት ይደረጋል ተብሎ ይጠበቃል። የእስካሁኑን የአፍሪካ ቡድኖቹ አቋም እንዴት ይመለከቱታል?
4 የመጀመሪያ ጨዋታቸውን አድርገዋል። ከተመደቡበት ምድብ አንጻር ካየ ነው ትንሽ ጠንከር ያለ ነገር እንደሚገጥማቸው ቀድሞ ማድረግ ይቻላል። በመጀመሪያው ቀን በኒዘርላንድ የተሸነፈችው ሴኔጋልን ጨምሮ በእርግጥ ጠንካራ ተፎካካሪ ትሆናለች ብዙ ውትጓ ትችላለች ጊዜ በግሌ አስቤ ነበር። ውድድሩ በተቃረበበት ጊዜ የሳዲዮ ማኔ መጎዳት አንድ ትልቅ ክፍተት ለሚፈጥር ሁላችንም ተረድተነዋል ብዬ አስባለሁ። ያው ለቡርሱ በርካታውን ነገር መወጣት የሚችል ትልቅ ተጫዋች ነው ያጣችው፣ መሪም ጭምር ነው ያጣችው። ግን ያም ቢሆን በጨዋታው ጥሩ ፐርፎርም አድርገው ነበረ። ምናልባት ጨዋታውን ከተከታተልከው የጨዋታው መጠናቀቂያ ሰዓት ላይ ነው ግቦችን ያስተናገዱት እና ተሸንፈው በእውነት ሽንፈት አይገባቸውም ብዬ ነው የማስበው። ኔዘርላንድ ጥሩ ቡድን ነው። ያም ቢሆን ግን ያንሳቻ መውጣት ችሉ ነበር እና ምናልባት በዚህ የመጀመሪያ ጨዋታ መሸነፋቸው አንድ ተግዳሮት ካልሆነባቸው በስተቀር በቀጣዩ ጨዋታ ተስተካክሎ መግባት ከቻሉ ወደ ቀጣዩ ዙር ለማለፍ እድል ይኖራቸዋል ብዬ አስባለሁ። ሚጋል ካየው ራሱ በጨዋታው ላይ ራሱ ህይወት የተጎድቶ እንደዚህ በጉዳት ተጫዋቾችን ማጣታቸውም ራሱ ስኳዳቸውን ያሳሰለኛል። ዞሮ ዞሮ ግን ጥሩ ነገር አሳይተዋል ማለት ይችላለሁ። ሞሮኮኑ እንደዚሁ ካየን እንግዲህ የተጫወተችው ከዴንማርክ ነው። ከጠንካራ ቡድን ጋር የተጫወተች እስከ መጨረሻው ጥሩ ለመጫወት ሞክረዋል። በተለይ ከረፍት በፊት በጣም ጥሩ ነበሩ ማለት ይቻላል። ጨዋታውን አቻ ማጠናቀቃቸው ትልቅ ሞራል ይሆናቸዋል። የአፍሪካ ሀገር ቡድኖችን ምናልባት ጋናን ያላየ ነው ጥሩ መንገድ ሊሄዱ ይችላሉ። ግን ካለ አቅም አንጻር ግን ምናልባት ረጅም ጉዞ ጓዙ የሚችል ስቶች ምን ያላቸው ስታይ ጥያቄ ሊሰጥ ይችላል።
እንደው በእርሶ ግምት የዚህ ዓመቱ ዋንጫን ማን የሚያነሳ ይመስልዎታል? በእርግጥ ኳስን መገመት አስቀድሞ መናገር የሚከብድ ቢሆንም እንደው በእርሶ እይታ ለዋንጫ የሚደርሱ ቡድኖች እነማን ይሆናሉ?
ከባድ ነው። አሁን የምታየው ነገር ትንሽ ለመገመትም ያስቸግራል። ዋንጫ ይበላሉ ብለህ የምትገምታቸው ቡድኖች ምናልባት ከምድባቸውም ላይ አልፉ ይችሉ ይሆናል። አታውቀውም። አርጀንቲና፣ ጀርመን በመጀመሪያ ጨዋታቸው መጣላቸው ያስደነግጣል። በዚህ ውድድር ያላየናት ብራዚል ነች አንዷ ለዋንጫ ከምንገምታት ቡድኖች ውስጥ። የአውሮፓ ቲሞች ምናልባት እንግሊዝን ካየ ጥሩ ነገር ላይ ነው ያሉት። ስፔን እንደዚህ በእርግጠኛነት መናገር ባልችል ብራዚል ከፋይናል ይደርሳል ወይም ዋንጫውን ለማንሳት ትልቅ እድል አለው ብዬ መናገር ይችላሉ። ካላቸው ስፋት እና በወዳጅነት ጨዋታዎች ይሄ የአፍሪካ ቱር ጨዋታ ነበራቸው። ያንን ስናይ ከስኳድም ጥልቀት አንጻር ምናልባት ብራዚል ዋንጫውን ሊያነሳ ይችላል ብዬ ገምታለሁ። ግን ያው ከባድ ነው። ከሌ ይበላል ብለው ማለት አንድ ቡድን ግን እንደው የግድ እንዲጠራ ከፈለግ ምናልባት በብራዚል ነው ክልል የሚሰጠው።
አሰልጣኝ ውበቱ፣ የኢትዮጵያ ብሔራዊ ቡድን እንግዲህ በቅርብ ዓመታት ውስጥ ያመጣቸውን የእግር ኳስ ወዳጆችን ያስደሰቱ ውጤቶችን በማምጣት ረገድ የእርስዎ ስም በተደጋጋሚ ይነሳል። ኢትዮጵያስ መቼና እንዴት ለዓለም ዋንጫ መድረክ ትበቃለች የሚል ጥያቄ መምጣቱ አይቀርም። በዓመታት ውስጥ እንገድበው ቢባል ኢትዮጵያ በዚህ አይነት መድረክ ውስጥ መቼ የምትቀርብ ይመስልዎታል?
ያው ከጥያቄው ከባድ ነው እንዳልኩ፣ ያ አሁን አንድ ሀገር ብሔራዊ ቡድንን ወደ እንደዚህ አይነት ዓለም አቀፋዊ ውድድር ለማብቃት ብዙ ጥረት ይጠይቃል። እንዳልከው ወደዚህ ቦታ ከመጣው ጊዜ ጀምሮ ያው የምንችለውን ነገር ለማድረግ እየሞከርን ነው። እንደ ፌዴሬሽንም እንደ አሰልጣኝ ሳሁን አፍሪካ ዋንጫ ከ9 ዓመት በኋላ መግባት ችለናል። ቻን ማለፍ ችለናል። ይሄ ሁሉ ስናደርግ እንደ ቡድን ትልቅ ኃላፊነት ነው የነበረብን። ጨዋታዎቹን ደግሞ ብሔራዊ ቡድን ሜዳ በመቀጣት ምክንያት ከሀገር ውጭ ነው እያደረግን ያለ ነው። ይሄ የራሱ ከባድ ነው ስትመለከተው። እንደዚህ ተጫውተ እንዲህ አይነት መድረኮች ላይ መገኘት በራሱ ትልቅ ክሬዲት የሚያሰጥ ነው ለፈጸሙ ልጆችን፣ ሌሎች አካላትን። እንደ ዓለም ዋንጫ አይነት ትልቅ ውድድር ላይ ለመገኘት ግን ሰፊ ስራ ይጠይቃል። እንደው ይሄ ከላይ ያለ የድረስ ስራ ሳይሆን እንደ ሀገር እንዳይኸው ነው መቀደም አሁን ሳውዲ አረቢያ አርጀንቲና ስታሸንፍ ለአገር ምን አይነት ኩራት እንደተሰማቸው ህዝብ ላይ የነበረው በራስ መተማመን ደስታ ትልቅ ኢሜጅ ነው እና ይሄ መንግስትን የሚመለከት ጉዳዩ ላይ ያሉ ስቴክሆልደሮችን ሊያሳስብ የሚችል ጥያቄ ነው የጠየቀኝ። በግሌ ግን አንድ ጥሩ ኦፖርቹኒቲ ያለ ይመስለኛል። ከፊት ምናልባት የሚቀጥለው አፍሪካ ዋንጫ ምናልባትም ብቻ ሳይሆን በእርግጠኛነት የአፍሪካ የተሳትፎ ቁጥር ከ5-9 ያድጋል። ስለዚህ ይህንን ታርጌት አድርጎ በቀጣይ 2 የዓለም ዋንጫ ውድድሮች ላይ አትሊስት እንደው በቅርብ እኛም እያለን ስል ፈጣሪ ነው ሰውን እድሜ የሚመስ ነው በእድሜያችን ኢትዮጵያን በዚህ መድረክ ላይ አያታለሁ እያስባለሁ። ለዛ ግን ዝም ብሎ መመኘት ብቻ ሳይሆን በደንብ መስራት፣ ብዙ ጥረት ማድረግ እንደ መንግስት ታቅዶ መሰራት አለበት። ሌላው ቀርቶ የተገለልንበትን በሜዳችን የመጫወት እድል ራሱ ለማግኘት እየተሰራ ያለው ስራ እጅግ በጣም ቀርፋፋ ስለሆነ እንደዚህ አይነት ነገር ሲታይ ተስፋ ሊያስቆርጥ ይችላል። ግን መንግስትን የሚመለከታቸው አካላት ካሉበት ነገር ነቃ ብለው ይህንን ሀገርን ወደሆነ መስመር የመመለስ ስራ በጋራ መሰራት አለበት ብዬ ነው የማስበው። እንደኔ ግን ኢትዮጵያን በዓለም ዋንጫ ለመጀመሪያ ጊዜ እናያታለን ብዬ አስባለሁ። አፍሪካ ዓለም ዋንጫ የተካፈለ ቡድን የለም። እኛ የመጀመሪያዎቹ እንሆናለን እያስባለሁ ከፈጣሪ ጋር።
በጣም አመሰግናለሁ ለእርስዎም ቡድን ለመላ የኢትዮጵያ እግር ኳስ አፍቃሪያንም መልካም እድል እላለሁኝ። አሰልጣኙ ውበቱ አባተ በእጅጉ አመሰግናለሁ በአሜሪካ ድምፅ አድማጮች ስም።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የአዲሱ ትውልድ ድምጽ የሆነውን ጋቢና ቪ መሰናዶ ነው። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪ አማሪክ ላይ ለጋቢና ቪ እያላችሁ አድርሱን። ዘገባዎቻችን ይቀጥላሉ። ቀጥለን ደግሞ የምናቀናው ወደ ደቡብ አፍሪካ ነው። በደቡብ አፍሪካ በአፓርታይድ ሰለባ የሆኑ ግለሰቦች እየተደረገ ያለው የካሳ ክፍያ ተጠቃሚ እየሆነን አይደለም ሲሉ ከሰዋል። በዚህ ዙሪያ የአሜሪካ ድምጽ ዘጋቢዎች ያሰናዱ የሚያደርጉትን ዘገባ ደረጀ ደስታ እንደሚከተለው ያቀርብልናል።
በደቡብ አፍሪካ ህገ መንግስታዊ ፍርድ ቤት ደጃፍ ላይ የተሰበሰቡት የቀድሞ የአፓርታይድ አገዛዝ ሰለባዎች ፍትህን ይጠይቃሉ። አገሪቱ እንድትፈወስ እንደ አውሮፓ አቆጣጠር በ1990ዎቹ መጨረሻ በእውነትና እርቅ ኮሚሽን የተገባላቸው ካሳ ያልተከፈላቸው መሆኑንም ይናገራሉ። ይሁን እንጂ ከሁለት አስርት ዓመታት በኋላም ከሰለባዎቹ ጠያቂዎች መካከል የሆኑት የ60 ዓመቱ ታቦ ሻባኙ የመሳሰሉት ሰዎች አሁን ድረስ የተገባላቸውን ካሳ እየተጠባበቁ መሆኑን ይገልጻሉ።
I'm a soldier of a country. I fought for this democracy that I'm not eating the fruits, even a single of the fruits of the country.
እኔ ለአገሪቱ ወታደር ነኝ። ፍሬውን ለማልበላው ለዚህ ዲሞክራሲ ተዋግቻለሁ። ከፍሬው አንዷን እንኳን ግን እየቀመስኩ አይደለም። ለምን ቢባል እነዚህ ስልጣን ላይ ያሉ የመንግስት ሰዎች የሚሰሩት ለራሳቸው ነው፣ ለሰዎች ወይም በየጊዜው ድምጽ ለሚሰጧቸው መራጮች አይደለም። ስለዚህ ነው ዛሬ ካሳ ፍለጋ እዚህ የመጣሁት።
መንግስት እስካሁን 22000 ከሚደርሱት ለአብዛኞቹ ካሳ ጠያቂ ግለሰቦች ወይም በኮሚሽኑ ለተለዩ ቤተሰቦቻቸው $1,800 የሚጠጋ ገንዘብ ከፍለዋል። ጠያቂዎቹን የሚወክሉ የመብት ተሟጋች ቡድኖች ግን ካሳው የሚገባቸው በርካታ ሰዎች መሆናቸውን በመግለጽ በፍርድ ቤት መሟገት እንደሚፈልጉ ይናገራሉ። ለአፓርታይድ ሰለባዎች የቆመው ጋሌላ የተባለው ቡድን ቃል አቀባይ የሆኑት ጁዲ አን ሴድመን ይህንን ያስረዳሉ።
As of the time that COVID hit, it had about 104,000 members.
በኮቪድ በተመታንበት ጊዜ መመዘኛውን የሚያሟሉ ወደ 104,000 የሚደርሱ አባላት ነበሩን። ኮሚሽኑና የገዛ ራሱ ሪፖርቱ እንደሚያመለክተው ከነዚህ ሰዎች አብዛኞቹ ፍጹም ትክክለኛ የሆኑ ጭብጦች ነበሯቸው። ጥናት ለማድረግ ግን አቅሙ አልነበራቸውም።
የፍትህ ሚኒስቴር በአገሪቱ የሚገኝ እያንዳንዱ ሰው በተወሰነ ደረጃም ቢሆን የአፓርታይድ ሰለባ እንደነበር ይገልጻል። የካሳው ስምምነት በዓለም ላይ በኢኮኖሚ እጅግ የተከፋፈለችው አገር ወደ ፈውስ እንድታመራ የሚያደርግ የመጀመሪያው እርምጃ ተደርጎ በሁሉም ወገኖች ዘንድ ተወስዶ እንደነበር ተገልጿል። የሚኒስቴሩ ቃል አቀባይ ክሪስፒን ፊሪ ለተቃውሞ ከወጡት ጠያቂዎች ጋር በአራት የተለያዩ አጋጣሚዎች የተገናኙ መሆኑን ገልጸው ካሳውን ለማግኘት መስፈርቶችን ያሟላሉ የተባሉ ጥቂት ጠያቂዎች ጉዳይ እየተጣራ መሆኑን ይናገራሉ።
But they insistence that they will hold the state to ransom because
ይሁን እንጂ እኛ እንደዚህ ነን በሚል መንግስትን አግተን እንይዛለን ማለታቸው በራሱ እነርሱ ራሳቸው ማናቸው የሚለውን ክርክር ያስነሳል። ከኮሚሽኑ ፊት መቅረብ እንደሚገባው ሰው ራስን በትክክል ገልጸህ ማስረዳት ካልቻልክ ማን እንደሆንክ በምን እናውቃለን? ጥያቄ ራሱ ህጋዊ ስለመሆኑስ በምን ልናውቅ እንችላለን?
መንግስትን የሚቃወሙት ካሳ ጠያቂዎቹ ብቻ አይደሉም። በመላው አገሪቱ ከመኖሪያ ቤት አንስቶ እስከ መብራት ያሉትን መሰረታዊ አገልግሎቶች ማዳረስ ባለመቻሉ በየጊዜው ለተቃውሞ አደባባይ የሚወጡ አሉ። ይህ የሆነው ገዢው የአፍሪካ ብሔራዊ ኮንግረስ ፓርቲ ANC በሚቀጥለው ወር አመራሩን ሊለውጥ ይችላል የተባለውን ጉባኤ ያደርጋል በተባለበት ጊዜ ነው። የአሁኑ የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ ማክሰኞ ይፋ በተደረገው የእጩዎች ፉክክርን እንደሚመሩ የተነገረ ሲሆን ወጣት እጩዎችም ለከፍተኛው ኃላፊነት ራሳቸውን እያዘጋጁ ነው። የወደፊቱ ተስፋቸው በሙስና ቅሌቶችና በቅርብ ጊዜዎቹ ምርጫዎች በታሪክ ዝቅተኛ የሆነው ድጋፍ መገኘቱ ለሚያስጨንቃቸው እንደ ፊሪ ላሉ ሰዎች ይህ መልካም ዜና ሆኖ ተወስዷል። ፊሪ ስለዚህ ሲናገሩ
ሁለት
በጣም ወጣት የሆኑ ሶስት ቢያንስ ትላልቅ ኩባንያዎች በማገልገል ልምድ ያላቸው ጥሩ ወጣቶች ሲሆኑ እኔ እንደምለው አንዳንዶቹ የኔን ትውልድ የሚወክሉ ናቸው። ይህ ደስ የሚያሰኝ ይመስለኛል። ቢመረጡ ለኤንሲ ፍጹም አዲስ ዘመን የሚያመጣለት ይመስለኛል።
የተባለው ለውጥ ገዢው ፓርቲ ያጣቸውን እንደ ሸባኙ አይነት ሰዎችን ድጋፍ መልሶ ማግኘቱ ይቅርና የራሱን ደጋፊዎች እንኳ ይዞ ስለመቆየቱ አጠያይቀዋል። ሸባኙ ፓርቲውን መደገፍ ለምን እንደተዉ ሲናገሩ እንዲህ ብለዋል።
ሰዎች ዙሪያውን መመልከት አለባቸው። ሰዎች የሚፈልጉትን ማግኘት ይኖርባቸዋል። የኤንሲ መንግስት ግን ምንም እየሰራ አይደለም። ኤንሲን የተውኩት ለዚያ ነው።
የአፍሪካ ብሔራዊ ኮንግረስ ጉባኤውን እንደ አውሮፓ አቆጣጠር በመጪው ታህሳስ 16 እንደሚጀምር ተመልክቷል።
የዓለም ዋንጫ የዓለምን ትኩረት እንደሳበ ቀጥሏል። ኳታር ታዲያ የመጀመሪያዋ ከምድቧ ተባራሪ ሀገር ስትሆን በትላንትናው ዕለት በቤልጅየምና በሞሮኮ መካከል የተካሄደው ጨዋታን ተከትሎ በብራስልስ ከፍተኛ የሆነ ብጥብጥና ነውጥ ተከትሏል። ኬኔዲ አባተ እነዚህን ጉዳዮች ያብራራልን ዘንድ በስልክ መስመራችን ላይ ይገኛል። ኬኔዲ እንደምን አመሸ? እንኳን ደህና መጣ። በዚህ ስልክ መስመራችን ላይ ስላገኘንህ ደስ ብሎናል። እስቲ ቅዳሜና እሁድ የዓለም ዋንጫ እንዴት አለፈ?
መልካም። እንግዲህ ቅዳሜና እሁድ የዓለም ዋንጫ ያልተጠበቁ ክስተቶችን አሁንም እያስተናገደ ነው። ያልተጠበቁ ውጤቶችም እየተመዘገቡበት ነው የሚገኘው። እንግዲህ እንደሚታወቀው የውድድሩን ለማዘጋጀት ከተመረጠችበት ጊዜ አንስቶ በበርካታ ትችቶች ውስጥ ስታልፍ የነበረችው ኳታር $200 ቢሊዮን ያክል ወጪ በማድረግ ካሰናዳችው ውድድር የተሰናበተች የመጀመሪያዋ ሀገር ሆናለች። የ12 ዓመት ዝግጅቷን እንግዲህ በ180 ደቂቃ በሁለት ጨዋታዎች ማለት ነው ቅድመዚህን ካደረገች በኋላ ለመሰናበት ተገዳለች። በስድስተኛው ቀን አርብ ዕለት ከውድድሩ ውጭ መሆኗን አረጋግጣለች ማለት ነው። ኳታር እንግዲህ በዚህም በ92 ዓመታት የዓለም ዋንጫ ታሪክ ራሷ ካሰናዳችው ድግስ ቀድማ መባረሯን ያረጋግጠች የመጀመሪያዋ ሀገር በመሆን አዲስ ታሪክ ሰርታለች። አዘጋጅ ሆና ከምድቧ ባለማለፍ ደግሞ የደቡብ አፍሪካን ታሪክ ተጋርታለች ማለት ነው። ከኢኳዶር እና ከሴኔጋል ጋር ባደረገቻቸው ሁለቱም ጨዋታዎች በመሸነፍ ነው ከውድድሩ የተሰናበተችው። እንግዲህ ትንሹ ግቤ ከምድብ ማለፍ ነው ስትል ነበር። ይህ እቅዷ እንግዲህ እሸት ሆኖባታል ማለት ነው። ከኔዘርላንድስ ጋር የምታደርገው በነገው ዕለት የምታደርገው ጨዋታ ብቻ ነው የሚቀራት። ይህም እንግዲህ የማሟያ ጨዋታ ነው። ብታሸንፍ የሌላ ደግሞ የሚያሳፍራትን ታሪክ እንዳትሰራ እንዲሁም ደግሞ ደጋፊዎቿንም አንገታቸውን የተወሰነ ቀና እንዲያደርጉ ለማድረግ ያስችላታል። ከዚያ ያለፈ ግን ምንም የሚፈይድላት ውጤት የለም። የምትሸነፍ ከሆነ ደግሞ በሁሉም ጨዋታዎች የተሸነፈች አገር በመሆን ሌላ አዲስ ታሪክ ደግሞ ትጽፋለች ማለት ነው በዓለም ዋንጫው ታሪክ። እንግዲህ እንደሚታወቀው በውድድሩ የመክፈቻ ጨዋታ በመሸነፍም የመጀመሪያዋ አስተናጋጅ ሀገር ነች ኳታር። ለዚህም አዲስ ታሪክ አስመዝግባለች ማለት ነው። የሚቀራት እንግዲህ ከኔዘርላንድስ ጋር የምታደርገው ጨዋታ ነው፣ ቀደም ሲል እንደነገርኩሽ ማለት ነው ኤደን። ሌላው ያልተጠበቀ ክስተት በሁለተኛው ዙር የምድብ ማጣሪያ ጨዋታም እንደቀጠለ ነው። ያልተጠበቁ ክስተቶች ማለት ነው። ሞሮኮ እንደሚታወቀው በፊፋ የዓለም ደረጃ ሁለተኛ ደረጃ ላይ የምትገኘውን ቤልጅየምን 2-0 በሆነ ውጤት ረታለች በትናንትናው ዕለት ሁለት ማለት ነው። በመጀመሪያው ዙር የምድብ ማጣሪያ ጨዋታዎች ሳውዲ አረቢያ አርጀንቲናን፣ ጃፓን ደግሞ ጀርመንን በማሸነፍ ያስመዘገቡትን ያልተጠበቀ ውጤት ማስቀጥላለች ማለት ነው። በዚህ የሞሮኮ ድል እንግዲህ ከሀገሬው ዜጎች አልፎ በበርካታ የአረቡ ዓለምም የደስታና የኩራት ምንጭ ሆኗል። በአንጻሩ ቤልጅየማውያን ደግሞ ያፈሩበት ውጤት ሆኖ ተመዝግቧል ማለት ነው። በርካታ የቤልጅየም ከተሞችም ሁከት ተከስቷል ከዚህ ውጤት ጋር ተያይዞ።
ኬኔዲ፣ ይህ ብጥብጥ ሁከቱን ያስነሱት እነማን ናቸው? ቤልጅየማውያኖቹ ናቸው ወደ ሞሮኮዎቹን ሄደው ያጠቁት ወይስ ምን የተለየ ነገር ተፈጥሮ ነው ይሄ ሁከት ሊከሰት የቻለው? እስካሁን የታወቀ ነገር አለ?
ጥሩ። እንግዲህ ዋናው እንግዲህ የቤልጅየም ፖሊስ ያስታወቀው ውጤቱን ተከትሎ ቀጥታ በርካታ ቤልጅየማውያን ደጋፊዎች ወደ ጎዳናዎች ወጥተው ዋና ከተማውን ብራሰልስን ጨምሮ በሰሜን ቤልጅየምን በሚገኙ ከተሞች እንደዚሁ በዋናነት ማለት ነው ከወደ ጎዳናዎች ወጥተው የተበተለያየ መልኩ ተቃውሟቸውን መግለጽ እንደጀመሩ ነው ፖሊስ ያስታወቀው። መኪኖችን አቃጥለዋል በተለያዩ ከተሞች፣ እንዲሁም የተለያዩ ተቋማት ላይ የድንጋይ ናዳ አውርደዋል። እነዚህ እንደመቆጣጠር እንግዲህ የሀገሪቱ የብራሰልስ ከንቲባ ጭምር ፖሊስ አስቸኳይ እርምጃዎችን እንዲወስድ አዟል ማለት ነው። የሁከቱ መነሻዎች በዋናነት የቤልጅየም ደጋፊዎች ናቸው። የሞሮኮ ደጋፊዎች በአንጻሩ የደስታቸውን ሲገልጹ ነበር። ያው ጥቂት ስደተኛ ደጋፊዎች ናቸው በቤልጅየምም የነበሩት። እነዚሁ በተሰበሰቡበት አካባቢ ደስታቸውን ሲገልጹ ነበር። በእነሱ መካከል የተፈጠረ በደጋፊዎች መካከል የተፈጠረ ግጭት የለም። ነገር ግን የቤልጅየም ደጋፊዎች ቁጣቸውን ለመግለጽ አገሪቱ እንግዲህ በከፍተኛ ደረጃ ከሚጠበቁ ሀገራት ለዓለም ዋንጫው ሊበቃሉ ተብለው ከሚጠበቁ ሀገራት መካከል ነች። ቀደም ሲል እንዳልኩሽ በዓለም የፊፋ ደረጃም እንግዲህ ሁለተኛ ደረጃ ላይ የምትገኝ ሀገር ነች። የበርካታ ከዋክብት ስብስብ ያሉበት ሀገር ነው እና ይህ ውጤት አይገባንም በሚል ራሳቸውን መቆጣጠር ተስኗቸው ነው በርካታ ደጋፊዎች የወጡት ማለት ነው። የሚያሳዝነው ግን ሁከቱ በዚህ በቤልጅየም ብቻ አላበቃም። በጎረቤት ሀገር ኔዘርላንድስ ወይም ሆላንድም እንደ ተመሳሳይ ሁከት ተፈጥሯል። እዚያም እንግዲህ ሁለት የፖሊስ ባለስልጣናት ጉዳት እንደደረሰባቸው ተገልጿል። በቤልጅየም በነበረው ሁከት ደግሞ በአንድ ሰው ላይ ጉዳት ደርሷል የተባለው። በአሁኑ ሰዓት ግን እነዚህ ሁከቶች በቁጥጥር ስር መዋላቸውን ፖሊስ አስታውቋል። ኤደን፣
እስቲ የዛሬ ውሎ ምን ይመስላል እሱን ንገረንና እንደምድም። እነማን ናቸው ጨዋታ ያላቸው? እስካሁን እስከሚቀረጻው እስከምናደርግበት ሰዓት እስቲ ያሉት ውጤቶች ምን ይመስላሉ?
በጣም ጥሩ። የዛሬው እንግዲህ አሁን ይህን ስልክ ከማውራታችን ከደቂቃዎች በፊት ካሜሮን እና ሰርቢያ ያደረጉትን ጨዋታ መጥቀስ ይቻላል። የሁለቱ ጨዋታ 3-3 በሆነ አቻ ውጤት ነው የተጠናቀቀው። በነገራችን ላይ በመጀመሪያ ዙር ጨዋታቸው ሁሉም የአፍሪካ ሀገራት ሽንፈት ነበር ያስተናገዱት። በአሁኑ ግን የተሻለ ውጤትን እየተመለከትን የምንገኘው የሞሮኮውን ጨምሮ ማለት ነው። ሞሮኮ ቤልጅየምን 2-0 ያሸነፈችበትን ጨምሮ ዛሬ ደግሞ ካሜሮን ሰርቢያን ከሰርቢያ ጋር 3-3 በሆነ አቻ ውጤት በመለያየት የመጀመሪያ 1 ነጥቧን አስመዝግባለች ማለት ነው። በዚህም በዓለም ዋንጫው ላይ ልትቆይ የምትችልበትን እድል ፈጥራለች። ምናልባት የሌሎችን ውጤት ጠብቃ የሚቀጥለውን ጨዋታ የምታሸንፍ የሚጠራትን ሶስተኛውን ጨዋታ የምታሸንፍ ከሆነ ወደ ቀጣይ ዙር ልታልፍ የምትችልበትን እድል አለ ማለት ነው ካሜሮን። ከዛ ውጭ እንግዲህ ሌሎች በዚህ የዓለም ዋንጫ ልንጠቅሳቸው የምንችላቸው አንዳንድ የፖለቲካ ጉዳዮችም አሉ። እንግዲህ በፖለቲካ ነው የዚህ ዓለም ዋንጫ በዋናነት እየተገለጸ የሚገኘው። ትንሿ የባህረ ሰላጤው ሀገር ኳታር እንግዲህ ውድድሩ እንድታስተናግድ ከተመረጠችበት ጊዜ አንስቶ በሀገሪቱ መመረጥ አልነበረባትም የሚሉና የሰብአዊነትን ጨምሮ ሌሎችም ፖለቲካዊ ክስተቶች፣ ተቃውሞዎች በተደጋጋሚ ሲነሱ ነበር። አሁን ደግሞ በሌላ መልክ የፖለቲካ ጥያቄዎች እየተስተናገዱ ይገኛሉ። እንግዲህ እንደሚታወቀው የስፖርት ውድድር የዓለም ዋንጫውን ጨምሮ የዘር፣ የቋንቋ፣ የፖለቲካ ልዩነቶችን ወደ ጎን በማለት ሀገራትን አንድ እንደሚያደርግ ነው የሚታመነው። በዚህ ውድድርም ዩናይትድ ስቴትስንና ወቸውን እንግዲህ አይንና ናጫ የሆኑትን ዩናይትድ ስቴትስንና ኢራንን ያገናኘ ውድድር ነው። በአሁን ወቅት ግን በሁለቱ ሀገራት መካከል እንደዚሁ የተለያዩ የፖለቲካ ጥያቄዎች እየተነሱ ነው የሚገኙት። ኢራን ዩናይትድ ስቴትስ በሰንደቅ ዓላማ ላይ ያለውን አርማ አውቅታብኝ በማህበራዊ ሚዲያዎች ለጥፋለች በሚል ክስ አቅርባለች፣ ለፊፋ ቅሬታ አቅርባለች። ዩናይትድ ስቴትስ በአንጻሩ በኢራን ያለውን ተቃውሞ እንደሚታወቀው የአንዲት የ22 ዓመት ወጣት የጸጉር መሸፈኛ ስካርፍ አለበትሽም በሚል ከዛ ሕይወቷ ማለፉን ተከትሎ በኢራን ከፍተኛ ተቃውሞ መኖሩ ይታወቃል። ከዚህ ጋር ተያይዞ እንግዲህ ይህንን ለመደገፍ ነው ይህንን የአርማውን የኢስላማዊ ሪፐብሊክ ኢራንን አርማ ከመሀሉ ያነሳሁት የሚል ሀሳብ አቅርባለች ዩናይትድ ስቴትስ። እስካሁን በጉዳዩ ላይ ፊፋ የሰጠው አስተያየት የለም። ነገር ግን የሽኩቻ ምንጭ እየሆነ ነው ያለው። እንግዲህ ምናልባት ኤደን ካለን ሰዓት አንጻር
ሰዓታችን በእርግጥ አልቋል። አዎ፣ በጣም ነው የምናመሰግነው። የጋና ጨዋታ የሚጠበቅ ይሆናል። ኬኔዲ፣ እንግዲህ በዚህ ሳምንት በድጋሚ እንጋብዛለን ብዬ ተስፋ አደርጋለሁ። አመሰግናለሁ ስለነበረን ቆይታ።
እኔም አመሰግናለሁ።
ተመልካቾቻችን የሰኞ ምሽት የጋቢና ቤ መሰናዶ እዚህ ላይ ተጠናቀቀ። ሳስተናግዳቸው ምሽት የደንገረሙ ነበርኩ። በቅንብሩ ኤልያስ አስማረ ከመላው የአሜሪካ ድምፅ ዘጋቢዎችና የስቱዲዮ ባለሙያዎች ጋር እዚህ ላይ እንሰናበታለን። ቀን ይስጥልን።